አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጠንቆ ያቀርባል። ህገወጥ ሰው አስተጋጋሪዎች 280 ፍልሰተኞችን በየመን ባህር ውስጥ ገፍትረው መጣላቸው ታወቀ። የምዕራብ አፍሪካ ሀገሮች በአንድ ገንዘብ ለመገበያየት ማቀዳቸው ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው።
CBS የተባለው በአሜሪካ የሚገኝ የቴሌቪዥን ጣቢያ በዘገበው መሰረት ፍልሰተኞችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎች ካለፉት ሁለት ቀናት ወዲህ 280 ፍልሰተኞችን ወደ የመን ባህር ገፍትሮ በማስገባታቸው ከ50 በላይ የሚሆኑት ሰምጠው ቀርተዋል። 30 ሰዎች ደግሞ የደረሱበት አልታወቀም ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ትላንት ገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ በሁለት የተለያዩ ጊዜያት ከተሳፈሩባቸው ጀልባዎች ወደ ባህር ተገብትሮ የገቡት ፍልሰተኞች ዓላማ በጦርነት በደቀቀችው የመን በኩል ወደ ፋርስ ባህረ ሰላጤ ሀገሮች ለመጓዝ ነበር ብለዋል። ዓለም አቀፍ የፍልሰት ድርጅት ወይንም አይኦኤም ባለፈው ረቡዕ ወደ 50 የሚጠጉ ኢትዮጵያውያንና ሶማሌ ፍልሰተኞች ተገብትረው በየመን ባህር እንዲሰምጡ መደረጉን ዘግቧል። ባለፈው ሐሙስ ከ120 በላይ የሚሆኑ ኢትዮጵያውያንና የሶማሌ ፍልሰተኞች በአረቢያን ባህር የየመን ግዛት ወደ ሆነው ሻቧ የባህር ጠረፍ ሲጠጉ የተሳፈሩበትን ጀልባ የሚቆጣጠረው ህገወጥ አሸጋጋሪ ባህር ውስጥ እንደገፈተራቸው ድርጅቱ ጠቁሟል።
አስከፊው አደጋ ከደረሰ በኋላ የተባበሩት መንግስታት የፍልሰት አገልግሎት የሆነው ዓለም አቀፍ የፍልሰት ድርጅት ሻቧ በተባለው ባህር ጠረፍ ላይ የዘወትር ጥበቃ ሲያደርግ 29 ፍልሰተኞች የተቀበሩበት ቦታ እንዳገኘ ሪሊፍ ዌብ የተባለው የተባበሩት መንግስታት ድርጅት የሰብአዊ ጉዳይ የዜና አገልግሎት ገልጿል። ከሞት የተረፉት ፍልሰተኞች የሞቱትን ሰዎች በፍጥነት መቅበራቸውን የፍልሰቱ ድርጅት መግለጹን ዘገባው ጠቅሷል። የሞቱት ሰዎች አስከሬኖች ተገቢ አያያዝ እንዲያገኙ ሲል የፍልሰቱ ድርጅት ከዓለም አቀፍ ቀይ መስቀል ማህበር ጋር በቅርብ እየሰራ መሆኑን እንደገለጸ ሪሊፍ ዌብ ጠቁሟል። የፍልሰቱ ድርጅት የህክምና ሰራተኞች በህይወት ለተረፉ 27 ወንዶችና ሴቶች ፍልሰተኞች የህክምና እርዳታ ማድረጋቸውን፣ ውሃ፣ ምግብና ሌላ አስቸኳይ ጊዜ ረድኤትም ማቅረባቸውን፣ ሌሎች ከሞት የተረፉት ስደተኞች እርዳታ ከማግኘታቸው በፊት ከአካባቢው እንደራቁ ሪሊፍ ዌብ ላይ የወጣው ዘገባ አውስቷል።
ካለፈው ጥር ወር አንስቶ 55,000 የሚሆኑ ፍልሰተኞች የመን ለመግባት ከምስራቅ አፍሪካ እንደተነሱ መዳረሻቸውም የተሻለ ኑሮ እናገኛለን በሚል እምነት የፋርስ ባህረ ሰላጤ ሀገሮች መሆናቸውን፣ ከነሱም 30,000 ከ18 ዓመት ዕድሜ በታች እንደሆኑ፣ 1/3ኛዎቹ ደግሞ ሴቶች መሆናቸውን ዓለም አቀፉ የፍልሰት ድርጅት ጠቁመዋል ይላል ሪሊፍ ዌብ። የመን ያሉት የዓለም አቀፍ የፍልሰት ድርጅት ተወካይ ሎረን ዲቦክ አንዳንዶቹ ወደ የመን የሚጓዙት ፍልሰተኞች የመን ላይ ጦርነት እንዳለ እንኳን አያውቁም፣ አንዳንዶቹም ልናስረዳቸው ስንሞክር እንኳ አያምኑም ሲሉ ለአሶሺየትድ ፕሬስ የዜና አገልግሎት መናገራቸውን የሲቢኤስ ቴሌቪዥን ድረገጽ አስገንዝቧል።
በብሪታንያው ባት ዩኒቨርሲቲ ተባባሪ ፕሮፌሰር ታሂሩ አዚቬሌ ስለ ምዕራብ አፍሪካ በአንድ ገንዘብ የመገበያየት ጉዳይ ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በምዕራብ አፍሪካ አንድ የመገበያ ገንዘብ እንዲኖር ሐሳብ ተቀረበ። ወደ 2-10 ዓመታት የሚጠጋ ጊዜ ያለፈ ሲሆን እንደ አውሮፓ አቆጣጠር በ2020 ዓመተ ምህረት ከ3 ዓመታት በኋላ ማለት ነው በተግባር ላይ እንዲውል ተወስኗል። ይሁንና የአውሮፓ ህብረትን የመሳሰሉት አንድነታቸውን ለመጠበቅ በሚንገዳገዱበት በሆነ ወቅት እቅዱ ተግባራዊ የመሆኑ ጉዳይ አጠራጣሪ ሆኗል ይላል ጽሑፉ። በምዕራብ አፍሪካ አንድ የገንዘብ ቀጠና እንዲኖር የተወሰነው እንደ አውሮፓ አቆጣጠር በ1999 ዓ.ም ሎሜ ቶጎ በተካሄደው የኢኮዋስ ማለት የምዕራብ አፍሪካ ሀገሮች የኢኮኖሚ ኮሚሽን ጉባኤ ላይ ሲሆን የ15 አባል ሀገሮች መሪዎች በተስማሙበት መሰረት ነው።
በዛን ወቅት ፈረንሳይኛ ተናጋሪ የሆኑት የምዕራብ አፍሪካ ሀገሮች በመካከላቸው የኢኮኖሚ ውህደትን ለማቀላጠፍ እንዲያመች ሲሉ ፍራንክን በጋራ ገንዘብነት ሲገለገሉ ቆይቷል። በመላው ምዕራብ አፍሪካ በአንድ ገንዘብ የመገበያየቱን ጉዳይ ለማሳለጥ ሲሉ 6 እንግሊዝኛ ተናጋሪ የምዕራብ አፍሪካ ሀገሮች እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ17 ዓመታት በፊት ማለት ነው በአክራ ጋና ተገናኝተው ሁለተኛ የገንዘብ ቀጠና ለመፍጠር ተስማሙ። አላማውም ከ4 ዓመታት በኋላ መላ የምዕራብ አፍሪካ ሀገሮች በመገበያያ ገንዘብ እንዲዋሃዱ ለማድረግ ነበር ሲል CNN ድረገጽ ላይ ወጣ ጽሑፍ አብራርቷል። እንግሊዝኛ ተናጋሪ በሆኑት የምዕራብ አፍሪካ ሀገሮች አንድ መገበያያ ገንዘብ የመፍጠሩ እቅድ 4 ጊዜ ከተላለፈ በኋላ እስከነ ጭራሹ ተግባራዊነቱ በመደብዘዙ በምዕራብ አፍሪካ የገንዘብ ውህደት የመፍጠሩ ጉዳይ አጠራጣሪ ደረጃ ላይ መድረሱን ጽሑፉ ገልጿል። አንድ ገንዘብ የመፍጠሩ ጉዳይ ወሳኝ ቢሆንም የመለኪያው ደረጃ ከፍ እንዲል ተደረገ። በመጀመሪያ ደረጃ ሁሉም የምዕራብ አፍሪካ ሀገሮች የገንዘብ ግሽበት ደረጃ 5% ወይም ከዛ ያነሰ መሆን ይኖርበታል። ይህን ለማድረግ ደግሞ በጣም ከባድ ነው። ለምሳሌ ጋና ውስጥ እንደ አውሮፓ አቆጣጠር ከ2000 ዓ.ም እስከ 2016 በነበረው ጊዜ አማካኝ የገንዘብ ግሽበት አሃዝ 16.92% ነበር። በክልሉ ትልቋ የኢኮኖሚ መሰረት የሆነችው ናይጄሪያ እንኳን እንደ አውሮፓ አቆጣጠር ከ2003 እስከ 2016 ዓመተ ምህረት በነበረው ጊዜ ውስጥ አማካኝ የገንዘብ ግሽበት መጠኗ 11.92 ነበር።
ሁለተኛ ደግሞ በምዕራብ አፍሪካ አንድ የመገበያያ ገንዘብ እንዲኖር መላ አባል አገሮች አጠቃላይ አመታዊ ገቢ እጥረታቸው 4% ወይም ከዛ ያነሰ መሆን ይኖርበታል። እንደ አውሮፓ አቆጣጠር እስከ 2020 ዓመተ ምህረት ባለው ጊዜ ውስጥ በ3 ዓመታት ውስጥ ማለት ነው እዚህ ደረጃ ላይ መድረስ ተአምር ይሆናል ይላል CNN ድረገጽ ላይ የወጣው ጽሑፍ። በዛም ላይ አንድ ገንዘብ ለመፍጠር የምዕራብ አፍሪካ ማዕከላዊ ባንክን የመሳሰሉ አባል አገሮችን የገንዘብ ፖሊሲ የሚቆጣጠሩ ክልላዊ ተቋማት እንዲኖሩ ያስፈልጋል። ፖለቲከኞች ወደ ፖለቲካ የሚገቡበት ዋና ዓላማ በሆነው ገንዘብ ላይ ቁጥጥር ሲያጡ ምን እንደሚያደርጉ ማየት ነው። የምዕራብ አፍሪካ አንድ ገንዘብ በመፍጠር ጥረት ናይጄሪያ አብይ ሚና እንድትጫወት ይጠበቃል። ይሁንና ሙስና ከተስፋፋባቸው የአፍሪካ ሀገሮች አንዷ ናት። አንድ መገበያ ገንዘብና ክልላዊ ማዕከላዊ ባንክ የመኖራቸው ጉዳይ በንፍስ ወከፍ ሀገሮች ሙስና እንዲቀንስ ያደርጋል። ጥያቄው ግን ፖለቲከኞቹ ይህ እንዲሆን ይፈቅዳሉ ወይ ነው ሲል CNN ድረገጽ ላይ የወጣው የተባባሪ ፕሮፌሰር ታሂሩ አዘቬል ጥያቄ ያቀርባል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።